ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደ ተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የሚያዝያ 16 2010 ዓ.ም ምረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ሕይወታችን ሙሉ ትርጉም ሊኖራት የሚችለው ሕይወታችንን ለሌሎች በስጦታ መልክ ስናቀርብ ብቻ ነው። ለራሳችን ብቻ የምንኖር ከሆንን ግን ሕይወታችን ትርጉም የለሽ ትሆናለች ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እግዚአብሔር ገጣሚ ነው በሚል አርዕስት የማኅበራዊ ሳይንስ ምሁር በሆነውና የመገናኛ ብዙሃን ጽንሰ ሐሳብ አፍላቂ በሆነው ፈረንሳዊው ዶሚኒክ ዎልቶን ከርዕሰ ሊቃነ ጳጳሳት ፍራንቺስኮ ጋር በተደጋጋሚ ለ12 ጊዜያት ያህል አድርጎት በነበረው ቃለ ምልልስ ላይ መሰረቱን ያደረገ አዲስ መጽሐፍ በዛሬው ቀን ለንባብ መብቃቱ ተገልጿል። ይህንን በተመለከተ ያዘጋጀነውን ዘገባ በመጀመሪያው ክፍል ዝግጅታችን እናቀርብላችኋለን። ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በመቶ 77 አንቀጾች የተዋቀረ እንደሆነ ቀደም ባሉ ጊዜያት መዘገባችን ይታወሳል። በዛሬው ዕለት በክፍል 8 ዝግጅታችን የዝህን ሐዋርያዊ ቃለ ምዕዳን በምዕራፍ 2 ላይ የተጠቀሰውን ሁለቱ ረቂቅ የቅድስና ጠላቶች በሚል አርዕስት የቀረበውን ክፍል 8 ዝግጅታችንን እናስደምጣቸዋለን። በመጨረሻም የካቶሊክ ማኅበራዊ አስተምሮ በሚል አርዕስት ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁን ዝግጅት የምናስደምጣችሁ ሲሆን በዛሬው ለዝግጅታችን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ከምትጠቀማቸው አራቱ ዋና ዋና መርሆች መካከል አንዱና የመጀመሪያ የሆነውን የሰው ልጅ ሰብአዊ ክብር የተመለከተ አስተምሮ በመጨረሻው ክፍል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። We'll be right back. በዛሬው ቀን ማለትም በሚያዝያ 16 2010 ዓ.ም ተምረት በጣሊያን በሚገኙ የመጻፍ መሸጫ መደብሮች ውስጥ ርዕሰ ሊቃነ ጳጳሳት ፍራንቸስኮን የሚመለከትና የማህበራዊ ሳይንስ ምሁር ከሆነው ፈረንሳዊው ዶሚኒክ ወልቶን ጋር በተደጋጋሚ አድርገውት የነበረው ቃለ ምልልስ በመጻፍ መልክ ታትሞ ለንባብ መብቃቱ ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮ የማህበራዊ ሳይንስ ምሁርና የማህበራዊ መገናኛ አውታር ጽንሰ ሐሳብ አፍላቂ ከሆነው ዶሚኒክ ወልቶን ጋር ለአንድ ዓመት ያህል ተገናኝተው መወያየታቸውና በተለያዩ ማህበራዊ ጉዳዮች ስለ ሰላም፣ ስለ ፖለቲካ፣ ስለ ዓለም አቀፋዊ ጥምረት ወይም ግሎባላይዜሽን፣ ስለ ሃይማኖት አክራሪነት፣ ስለ ማህበራዊ ፍትህ፣ በዘመናችን ገንዘብ ጌታ ስለመሆኑ፣ ማንኛውም ኢኮኖሚ የሰው ልጆችን ማዕከል ያደረገ መሆን እንደሚገባው፣ ስለ ስደተኞች፣ ስለ አውሮፓ በክርስቲያኖችና በሌሎች የሃይማኖት ተቋማት መካከል ሊደረግ ስለሚገባው ውይይት፣ እነዚህንና እነዚህን በመሳሰሉ ሐሳቦችን አንስተው መወያየታቸው የተገለጸ ሲሆን ይህ በዛሬው ዕለት ይፋ የሆነው መጽሐፍ እነዚህን ሐሳቦች አቅፎ መያዙም ተገልጿል። ይህ መጽሐፍ በቅዱስ ወንጌል ስለሚገኘው ደስታ በአጽንኦት የሚገልጽ እንደሆነ የመጽሐፉ ደራሲ መግለጻቸው የታወቀ ሲሆን በመጨረሻም በአሁኑ ወቅት በዓለማችን እየታየ ያለውን ጦርነትን የማፋፋም ፍላጎት በከፍተኛ ደረጃ የሚተች መጽሐፍ እንደሆነም ተገልጿል። ርዕሰ ሊቃነ ጳጳሳት ፍራንቸስኮ ለራሳቸው ሕዝብ ብቻ ለመሆን ሳይሆን የሚፈልጉት በአጠቃላይ የዓለም ሕዝብ መሆን እንደሚፈልጉ፣ የግራ ዘመም ፓርቲ አባል ሳይሆኑ በአሁኑ ወቅት በዓለማችን የሚታዩትን ኢፍትሃዊ ራስ ወዳድነት፣ የጦር መሳሪያ የሚያመርቱ ፋብሪካዎችን፣ እነዚህንና እነዚህን የመሳሰሉ በአሁኑ ወቅት በዓለማችን ውስጥ ከፍተኛ ስጋት እየደቀኑ የሚገኙ ክስተቶችንና ስህተቶችን መቋጫ ያገኙ ዘንድ የሚሰሩ ርዕሰ ሊቃነ ጳጳሳት መሆናቸውን የመጽሐፉ ጻፊና የማህበራዊ ሳይንስ ጠበብት የሆኑት ዶሚኒክ ዋልተን የገለጹ ሲሆን ርዕሰ ሊቃነ ጳጳሳት ፍራንቸስኮ ሊቃን ከሆኑ ሰዎች ይልቅ ተራ በሆኑ ሰዎች እንደሚተማመኑ ጨምረው ገልጸዋል። የዚህ መጽሐፍ ጻፊ የሆኑት በማህበራዊ ሳይንስና በማህበራዊ የመገናኛ ዘዴዎች ጽንሰ ሐሳብ አፍላቂ የሆኑት ዶሚኒክ ዋልተን በትላንትናው ዕለት በሬዲዮ ቫቲካን የመሰብሰቢያ አዳራሽ ተገኝተው ለጋዜጠኞች በሰጡት መግለጫ እንደገለጹት ከጎርጎሮሳውያኑ የቀን አቆጣጠር ከ2016 እስከ 2017 ዓ.ም ድረስ ከርዕሰ ሊቃነ ጳጳሳት ፍራንቸስኮ ጋር በተደጋጋሚ መገናኘታቸውና በተለያዩ አርዕስቶች ላይ ውይይት ማድረጋቸውን የገለጹ ሲሆን ከርዕሰ ሊቃነ ጳጳሳት ፍራንቸስኮ ጋር ለ12 ጊዜያት ያህል መገናኘታቸውንም ጨምረው ገልጸዋል። በእነዚህ 12 ግንኙነቶች ከርዕሰ ሊቃነ ጳጳሳት ፍራንቸስኮ ጋር በእያንዳንዱ ግንኙነት ከአንድ ሰዓት በላይ ውይይት ማድረጋቸውን የማኅበራዊ ሳይንስ ምሁርና የማኅበራዊ የመገናኛ ዘዴዎች ጽንሰ ሐሳብ አፍላቂ የሆኑት ዶሚኒክ ዋልተን በግንኙነቱ ወቅት የነበሩትን ውይይቶች ያካተተና 250 ገጾች ያሉት ፖለቲካና ማኅበረሰብ በሚል ርዕስ እንደ ጎርጎሮሳውያኑ የቀን አቆጣጠር በ2017 ዓ.ም በፈረንሳይኛ ቋንቋ መጽሐፍ ማሳተማቸውን በጋዜጣዊ መግለጫ ወቅት የገለጹ ሲሆን ይህ መጽሐፍ በጣሊያንኛ ቋንቋ ተተርጉሞ እግዚአብሔር ገጣሚ ነው በሚል ርዕስ በዛሬው ዕለት ለንባብ መቅረቡም ተገልጿል። ከርዕሰ ሊቃነ ጳጳሳት ፍራንቸስኮ ጋር የነበረን ቆይታ በሳቅ የተሞላና በመግባባት መንፈስ የተደረገ ቃለ ምልልስ እንደነበረ የገለጹት የማህበራዊ ሳይንስ ምሁርና የማህበራዊ የመገናኛ ዘዴዎች ጽንሰ ሐሳብ አፍላቂ የሆኑት ዶሚኒክ ዋልተን በመተማመን መንፈስ የተደረገ ውይይት እንደነበረም ጨምረው ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮ እጅግ በጣም ሰብአዊነት የሚሰማቸው እንደሆኑ ከቤተ ክርስቲያን መሪዎችና እንዲሁም ከፖለቲከኞች ጋር በሚደረጉ ውይይቶች ብዙን ጊዜ የማይታየው የጓደኝነትና አካላዊ ንክኪ ያካተተ ውይይት ማድረጋቸውን የገለጹት ዶሚኒክ ዋልተን በውይይቱ ወቅት ርዕሰ ሊቃነ ጳጳሳት ፍራንቸስኮ እኔ እረኛ ነኝ እንጂ ፕሮፌሰር አይደለሁኝም ይሉ እንደነበረም አስታውሰዋል። ከርዕሰ ሊቃነ ጳጳሳት ፍራንቼስኮ ጋር ለ12 ጊዜያት ያህል ተገናኝተው ካደረጉት ቃለ ምልልስ በመቀጠል እግዚአብሔር ገጣሚ ነው በሚል ርዕስ 250 ገጾች ያሉት መጽሐፍ ለንባብ ያበቃው ፈረንሳዊው የማህበረሰብ ሳይንስ ምሁርና የማህበራዊ የመገናኛ ዘዴዎች ጽንሰ ሐሳብ አፍላቂ የሆነው ዶሚኒክ ዋልተን በትላንትናው ዕለት በሬዲዮ ቫቲካን ተገኝተው ዛሬ በይፋ ለንባብ የበቃውን መጽሐፍ አስመልክተው በሰጡት ጋዜጣዊ መግለጫ እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቤተ ክርስቲያን ሐዋርያዊ ለድሆችና ለኃጢአተኞች ጥብቅና የምትቆም በአጠቃላይ የወንጌል እሴቶች በተጨባጭ የምትኖር ቤተ ክርስቲያን እንደሚሹ በተደጋጋሚ መግለጻቸውን አስታውሰዋል። እግዚአብሔር ገጣሚ ነው የሚለውን ርዕስ ለጣሊያንኛው ትርጉም እንዲሆን የመረጡበትን ምክንያት ያብራሩት የመጽሐፉ ጻፊ ዶሚኒክ ዋልተን እንደገለጹት ግጥም ስሜትን የሚነካ ሚስጥራዊ የሆነ ነገርና ጠለቅ ብሎ በመግባት ውስጥ ያሉ ነገሮችን ለመመርመር መንገድ የሚከፍት በመሆኑ የተነሳ እንደሆነ የገለጹ ሲሆን በዚህም ረገድ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ፍጹም ምናባዊና ህልም የሚመስሉ ነገሮችን ተጨባጭ በሆነ መልኩ በግልጽ መግለጽ እንደሚቻል ታላቅ የሆነ እምነት ስላላቸው መሆኑን ዶሚኒክ ዋልተን ጨምረው ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቤተ ክርስቲያንን በተመለከተ ያላቸው አመለካከት ቤተ ክርስቲያን ነጻና ደስተኛ እንድትሆን ምኞታቸው እንደሆነ የገለጹት ዶሚኒክ ዋልተን በተለይም ደግሞ ቤተ ክርስቲያን በሐዘን ስሜቶች የተሞላች ሳትሆን ነገር ግን በደስታ የተሞላ ስፍራ ሊሆን እንደሚገባው አጽንኦት ሰጥተው ቅዱስነታቸው እንደነገሯቸው ጨምሮም ገልጸዋል። ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የሚያዝያ 16 2010 ዓ.ም ዕለታዊ ስርጭታችንን ነው። ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በ177 አንቀጾች የተዋቀረ እንደሆነ ቀደም ሲል መግለጻችን ይታወሳል። ቀደም ባሉት ጊዜያት እንደተጠቀስነው የመጀመሪያው ምዕራፍ ለቅድስና የቀረበ ጥሪ በሚል አርዕስት የቀረበ እንደነበረ መግለጻችን የሚታወስ ሲሆን ቀደም ባሉ ጊዜያት ባስተላለፍናቸው ዝግጅቶቻችን ለቅድስና የቀረበ ጥሪ በሚል ምዕራፍ 1 አርዕስት ስር የሚገኙትን የሚያበረታቱንና አብረውን የሚጓዙ ቅዱሳን አብረውን አሉ። ቅዱሳን ለኛ ቅርቦች ናቸው። እግዚአብሔር ሁሉንም ይጠራል። ቅድስና ለሁሉም ሰው የቀረበ ጥሪ ነው። የኛ ተልእኮ በክርስቶስ ውስጥ መሆን ይገባዋል። ለቅድስና የሚያበቁን ተግባራት ቅድስና ሕያውና ሰባዊ መሆንን ይጠይቃል የሚሉ ንዑስ አርዕስቶች የሚገኙበትና ከአንቀጽ 3 እስከ አንቀጽ 34 ያሉትን አቅፎ የያዘ እንደሆነ ቀደም ሲል መዘገባችን ይታወሳል። ይህ ምዕራፍ 1 ጠቅለል ባለ ሁኔታ ቅድስና እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሆኑ በማለት እግዚአብሔር ለሁላችን ያቀረበልን ጥሪ መሆኑን በመግለጽ ቅድስና ለተወሰኑ ሰዎች ብቻ የቀረበ ጥሪ ሳይሆን ሁሉንም የሰው ልጆችን ያካተተ ጥሪ እንደሆነ የሚገልጽ ምዕራፍ ነው። ስለዚህም ስለ ቅድስና ስናስብ ቅድስና ከኛ በጣም ርቆ የሚገኝ ነገር አድርገን ለገዳማውያን፣ ለቄሳውስትና ለመሳሰሉ ብርቱና መንፈሳዊ ለሆኑ ምርጥ ሰዎች ብቻ የተሰጠ ወይም የተተወ አድርገን መቁጠር እንደሌለብን የሚመክር ምዕራፍ ሲሆን በአጠቃላይ ቅድስና ሁላችንንም የሚመለከትና በየቀኑ በመናደርጋቸው ትናንሽ በጎ ተግባራት የሚገለጽ መሆኑን በስፋት የሚያትት ምዕራፍ እንደሆነ ቀደም ሲል መዘገባችን ይታወሳል። ክቡራንና ክቡራት የዝግጅቶቻችን ታዳሚዎች ቀደም ባሉት ዝግጅቶቻችን ይህንን دسی بلاچیو حسیت مادرگو به میلارست برای سالیگ آنه پاپاسات فرانچسکو یتصافه سوست نیو کلم داناچو به مرافان دوست یتتکسون عدکالاییزت یه ننیال کسدمت ناچو به زاریولت به کفل سمنت زگجیتات چن به مرافولت تلا یتتکسوتن فریاس سابوچ به تکتاتای انگر بلاچوالن ابراچون به مهون اندت تکتات تلو کودیو انگا بزالن مئراف هولت هولت تو رکیک یک دسنات الاتوچ مئراف هولت هولت تو رکیک یک دسنات الاتوچ به میلارست یک ربسی هن بسرو به انگلزنیو نوستیکس با مارنیو به گردفوسی ترگم مدان یمیگنیو یان داندوسو با وستو راسو بسالو که گزیابیرگار به میمسرتو گلاوینا وستاوی گننیونت لای بچا به تمسرت ملکونونجی كواندمنا كأهتوچو غار بميادرگو ويم كتفترو غار بمي مسرتو ملكام جننيونت لاي بفصوم يتمسرت عيدلم يميل عدگنيا زنبالي يمياستمر يميانكاكا امنت اندهوني يتاوكال بزيه مسرت يه نوستيسيزم يتسنيونا اهون باللنبت زمناو يالماتشنوست بسفيو يتنسبارك يميگنيو استساسب سيهون بعد تکالای بزی امنت اگلالس و ایم مستساسب مدان یمی لوچبت بگل سباویت انکاری یمی گنج و ایم بگل سب مواقراوی از سرار مکنیت یمی گنج گل سباوی بهونو گوده سرال بیچا بمه مرکوز یمی گنجن دهونه یسکم مدال بزی اینتو املکاکت و ایم امنت مسرت دهننت یمی گنجو و ایم دهننتن لمگنیت የሚያስ ፈልጉ ዋና ዋና ነገሮች መካከል አንዱ ከውቀቶች ሁሉ በላይ ወደ ሆነው ወደ መለኮታዊ ጥልቅ ምስጢሮች ወደ ላይ ከፍ ማድረግ የሚችል አእምሮ ያለው ሰው ነው የሚል ግንዛቤ በከፍተኛ መልኩ የሚንጸባረቅበት ነው። በአጠቃላይ እምነት ከተወሰኑ የግል ተመክሮች ወይም የግል አስተሳሰቦች የተዋቀረ እነዚህን መረጃዎች በመጠቀም አእምሮን በማጽናትና በማብራት ሰዎች የስሜታቸውና ያስተሳሰባቸው እስረኛ እንዲሆኑ ያደርጋል የሚል አቋም የሚያንጸባርቅ እምነት ነው። በዚህ አርስት ስር በአንቀጽ 37 ላይ እንደተጠቀሰው ዕውቀት ያለ እግዚአብሔርና ያለ አካል የሚል አርስት የሚገኝ ሲሆን በዚሁ በአንቀጽ 37 ላይ ምስጋና ለእግዚአብሔር ይድረሰውና በቤተ ክርስቲያን ታሪክ ውስጥ ሁሌም ያንድ ሰው ፍጹምነት የሚለካው ባለው መረጃና ዕውቀት ላይ ተመስርቶ ሳይሆን ነገር ግን በሚያሳየው ጥልቅ ፍቅር እንደሆነ በመግለጽ በእንግሊዘኛው ኖስቲሲዝም የተሰኘው ዘመናዊ አስተምሮ ወይም አስተሳሰብ ይህንን የክርስትና እምነት እውነታ ወደ ጎን በመተው ሰዎች የሚዳኙት ውስብስብ የሆኑ ነገሮችን ለመረዳት ባላቸው ችሎታ ላይ ብቻ ያተኩራል የሚል መረጃ በስሩ ይገኛል። እምነት ከአካላችን ውጪ የሚገኝ ነገርና ተለይቶ የሚገኝ ነገር አድርገው ያስባሉ። በዚህም የተነሳ በክርስቶስ ላይ የደረሰውን አካላዊ ስቃይ ለመረዳት ያዳግታቸዋል የሚል ሐሳብ ይገኝበታል። በዚህም መሰረት ይህንን የክርስቶስ ስቃይ ምስጢር ከአካሉ በመለየት ክርስቶስ የሌለበት እግዚአብሔርን ይመርጣሉ፣ ክርስቶስ የሌለበት ቤተክርስቲያን ይፈልጋሉ፣ ህዝብ የሌለበት ቤተክርስቲያን ይሻሉ የሚል ሐሳብ የሚገኝበት አንቀጽ ነው። የዚህ አይነት አስተሳሰብ አንዳንድ ሰዎችን ሊማርክ የሚችል አስተሳሰብ ሲሆን ሁሉንም ነገሮች አቅፎ የያዘ አስተሳሰብ ሆኖ በመቅረብ ሰዎችን የሚማርክ አስተሳሰብ እንደሆነም ያትታል። ምክንያታዊ መሆን በጣም አስፈላጊ እንደሆነ አድርገው በማቅረብ ይህም አስተሳሰባቸው ከሁሉም አስተሳሰቦች የላቀ እንደሆነ አድርገው በመሳል ወይም በማስቀመጥ በዚህም ረገድ ሌሎች ሰዎች በእነርሱ አስተሳሰቦች እንዲማርኩ በማድረግ ሰዎችን ያሳስታሉ የሚል አንቀጽ ይገኝበታል። ጤና ማና ትህትናን የተላበሰ ምክንያታዊነት ለነገረ መለኮት አስተምሮችና በቅዱስ ወንጌል ላይ መሰረቱን ያደረገ የግብረገብ አስተምሮችን ለማድረግ ምክንያታዊ መሆን በጣም አስፈላጊ ቢሆንም የኢየሱስን አስተምሮ ወደ ሰውኛ አስተሳሰብ በማውረድ ቀዝቃዛ በሆነና ችኮላ በተሞላበት መንፈስ ለሌሎች ሰዎች ይህንን አስተሳሰብ እንዲቀበሉ ማስገደድ ግን ተገቢ እንዳልሆነ የሚያትት አንቀጽ ያለበት ምዕራፍ እንደሆነ ለመገንዘብ ተችሏል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ደስ ይበላችሁ ሐሴትም አድርጉ በሚል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ተመረተ ለንባብ ያበቁት ሶስተኛው ቃለ ምዕዳናቸው በምዕራፍ 2 ላይ ሁለቱ ረቂቅ የቅድስና ጥላቶች በሚል ርዕስ የሰፈረውን የቃለ ምዕዳኑ ክፍል ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን እያመሰገንን በነገው ዕለት የዝህን ቃለ ምዕዳን ክፍል 9 እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ክቡራንና ክቡራት አድማጮቻችን ይህ የካቶሊክ ማህበራዊ አስተምሮ በሚል ርዕስ ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁ ዝግጅት አሁን ጀመረ። በዚሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ለካቶሊክ ቤተክርስቲያን ማህበራዊ አስተምሮ መሰረት የጣሉ የቤተክርስቲያን ቀኖናዎችን፣ ማህበራዊ አስተምሮዎችን እንዲሁም ይህ የቤተክርስቲያኗ ማህበራዊ አስተምሮ በተመለከተ በተለያዩ ጊዜያት የቤተክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችንና ቃለ ምዕዳኖችን በመዳሰስ ነባራዊ የሆነውን የዓለማችንን የቤተክርስቲያናችንንና የአገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ ማቅረብ አሁን እንጀምራለን። ይህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ነው። ክቡራንና ክቡራት አድማጮቻችን ቀደም ባሉ ጊዜያት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ህጋዊ መሰረቱን፣ ታሪካዊ አጀማመሩን፣ የሚጠቀምባቸው ዘዴዎችን በተመለከተ ሰፋ ያለ አስተምሮ ማቅረባችን የሚታወስ ሲሆን በዛሬው ዕለት ስርጭታችን ደግሞ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ አራቱ ዋና ዋና መርሆች መካከል አንዱና የመጀመሪያው የሆነውን የሰው ልጆችን ሰባዊ ክብር የተመለከተ አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ተራ ቁጥር 2 በማንኛውም አይነት ማህበራዊ ኑሮ ውስጥ ዋነኛው ትኩረት ሊሰጠው የሚገባው የሰው ልጅ ብቻ ሊሆን ይገባዋል። ቤተክርስቲያን ባገኘችው አጋጣሚ ሁሉ በማንኛውም ማህበራዊ ህይወት ውስጥ ዋነኛው ገጸ ባህሪ ሊጫወት የሚገባው የሰው ልጅ እንደሆነ ታስተምራለች። ግንዛቤ እንዲፈጠር የበኩሏን ጥረት ታደርጋለች። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ለማስተማር ካነሳሷት ዋነኛ ነገሮች መካከል አንድ ማህበረሰብ እንዲሆን የሚያደርገው የሰዎች ስብስብ በመሆኑ የተነሳ ቤተክርስቲያን ደግሞ የሰው ልጆች በእግዚአብሔር መልክና አምሳል መፈጠራቸውን የምታምንና የምታስተምር በመሆኗ የሰው ልጆች ባሉበት ቦታ ሁሉ ቤተክርስቲያን ሊገሰስ የማይችል የሰው ልጆች መሰረታዊ ሰብአዊ መብቶችና አብሮ የመኖር ህልውናቸው ተጠብቆ ይሄድ ዘንድ የምታስተምረው በዚሁ ምክንያት ነው። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ መሰረቱንና ግቡን የሚያደርገው በሰው ልጆች ላይ ብቻ ነው። ማንኛውም አይነት ማህበራዊ ኑሮ መሰረቱን ያደረገው በሰው ልጆች መስተጋብር ላይ ነው። በዚህም ምክንያት የሰው ልጆችን ከማህበረሰብ ጽንሰ ሐሳብ ለይተን ማየት በፍጹም አንችልም። በዚህም ምክንያት ማህበረሰብ የሚለው ቃል የሚያመለክተው ወደ ሰው ልጆች ነው። የካቶሊክ ቤተ ክርስቲያን በታሪክ ሂደት ውስጥ ያደረገችው የማህበራዊ አስተምሮ የሰው ልጆችን ማዕከል ባደረገ መልኩ እንደነበረ የሚታወቅ ሲሆን የሰው ልጆች በእግዚአብሔር መልክና አምሳል የተፈጠሩ በመሆናቸው የተነሳ ይህንን የእግዚአብሔር ገጽታ በሚያጎድፍ መልኩ በሰው ልጆች ላይ የሚፈጸሙ ማንኛውም አይነት ኢሰባዊ የመብት ጥሰት ታወግዛለች። ይህም የጭቆና ቀንበር ይወገድ ዘንድ ድምጿን ለዓለም ታሰማለች። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መሠረታዊ መርሆች አጠቃላይ በሆነ ማኅበረሰባዊ እውነታ ላይ የተመሠረተ ነው። በዚህም መሠረት የእያንዳንዱ ሰው ሕሊና በእውነት ላይ በተመሠረተ መልኩ ሁሉም ሕዝቦች ወይም ሁሉም የማኅበረሰብ ክፍል ከሕሊና እውነት በሚመነጭ መልኩ እርስ በርሳቸው እንዲገናኙ በማድረግ ላይ ትኩረት ያደረገ ነው። እነዚህ መሠረታዊ መርሆች ግብረ ገባዊ የስብዕና ትርጉም አላቸው፣ ምክንያቱም በማኅበረሰቡ ውስጥ የሕይወት መሠረትና መደራጃ መሠረት ናቸውና።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።